ዛሬ 10 በሽተኞች ነበሩ። ሁለት ብቻ ነው በአይን ያየሁት ምክንያት በጣም ማስፈልጊ ስለነበረ የቀሩትን በቴሌፎን ነው ያደረግነው። ዩኒቨርሲቲያችን አሁን ትምህርት ዘጋ። ዛሬ በሙሉ የህክምና ትምህርት ቤታችን አይነት ምክት ተማሪዎች እንዳይኖራቸው በሽተኛ እንዳይነኩ ከለከለ ከዛሬ ጀምሮ።
የሪስክ ኮሙኒኬሽን የሚባለው የመጋለጥ እድል ያለባቸው ነገሮች እንዲታወቁ የማድረግ ስራው በጣም በጣም ትልቁና አስፈላጊው የመጀመሪያው ስራ ነው በኤፒደሚክ ውስጥ። በዚህ አሁን የሰው ኃይል እጥረት ባለበት ሀገር ውስጥ እንዴት አድርጎ ነው በቂ ሰዎች ማሰማራት የሚቻለው? በዛ ምክንያት ያንን ማሰብ የሚገባው አሁን ትልቁ ስራ መሰራት ያለበት ከማስ ሚዲያ ኢንፎርሜሽን እንዴት አድርገን ነው ሰዎች የምናሰለጥነው? ሁለት አመት አንድ አመት የለንም፣ ሁለት ወርም የለንም። በቀናቶች ውስጥ ግዴታ የጤና ባለሙያ መሆን የለባቸውም። በጣም አጭር ሆነ ስለዚህ ለብቻ በቂ የሚሆን ስልጠና ተሰጥቶ እነዚህ ሰዎች በየቦታው ይሄዱ ማስተማርና ስለ ኮቪድ-19 የሚያስፈልገውን ኢንፎርሜሽን ማስተማር መቻል አለባቸው። አሁን ካልተደረገ ነገሩ ከሰፋ በኋላ it will be too late።
እስካሁን በተለያዩ ሀገሮች የታዩ ሙከራዎች ያረጋገጡት አንድ ሁኔታ ለቫይረሱ የተጋለጡ ሰዎች መኖራቸው በምርመራ በተረጋገጡ የመጀመሪያዎቹ ቀናት በወረርሽኙ የመጀመሪያ ደረጃ መደረግ ሲገባቸው ያልተደረጉ አለያም ወሳኛዋ ሰዓት ያለፈባቸው እርምጃዎች ያደጋውን ጥናት ከሚወስኑት ጉዳዮች ቀዳሚዎች መሆናቸው ነው። የቀናት እድሜ አመጡት የተባለው ፈተና ያስደምማል። ለኢትዮጵያም ሆነ ያለበት በጊዜው ካልተፈጸመ እንዳይረፍድ ስጋት መኖሩ ነው የተጠቆመው። እናም ወረርሽኙን ለመዋጋት መጪው ቀናት ለኢትዮጵያ ወሳኝ መሆናቸውን በማመን በኢትዮጵያ የቫይረሱ መገኘት እንደተሰማ ከሙያ ሀጋሮቻቸው ጋር መሰንብቻውን የነቃ ውይይት ሲያደርጉ ከቆዩ ባለሙያዎች ውስጥ ናቸው። አድማጮች፣ ውይይቱ የተካሄደው ከትላንት በስቲያ ማክሰኞ ምሽት በመሆኑ በጥድፊያ በሚለዋወጠው ሁኔታ ውስጥ የወረርሽኙን ስርጭት የሚገልጹ ተሐዞችም ሆኑ ክስተቱ በሰዓቱ የነበሩትን የሚያመላክት መሆኑን ማዛመድ ይጠይቃል። እስካሁን ዜጎችን ከበረታው አደጋ እንዳንዳንዶችም ስጋት በአቅም እጥረቱ ላይ መዘናጋት ተጨምሮ የብዙዎችን ህይወት ሊነጥቅ የሚችል ብርቱ ፈተና ከፊታችን መደቀኑን በማመላከት ይበጃሉና አሁኑኑ በተጨባጭ ተግባር ላይ መዋል አለባቸው ያሏቸውን ብላቶች አንድ ሁለት ብለው ዝርዝረው አቅርበዋል ሁለቱ ባለሙያዎች። የፕሮግራማችን ቤተኛ በመሆን በተደጋጋሚ ሙያዊ ትንታኔ ሲሰጡን የቆዩትን አንደኛውን እንግዳችንን ጨምረን ሁለቱንም በየተራ እንተዋወቃቸው።
እኔ ሶስና ከበደ ይባላል። እምኖረው ባልቲሞር ሜሪላንድ ውስጥ ነው። የህክምና ባለሙያ ነኝ። ፐብሊክ ሄልትን ሰርቻለሁ። ፖሊሲ ላይም ሰርቻለሁ። በፈረንጆች አቆጣጠር between 2007 and 2009 አዲስ የሆስፒታል ትሬኒንግ ፕሮግራም በተጀመረበት ጊዜ ያንን ፕሮግራም እንድመራ እድል አጋጥሞኝ ወደ ኢትዮጵያ ለሁለት አመት ሄድኩኝ። ለየል ዩኒቨርሲቲ ሰራሁኝ። ለዚህ አመት ፋካልቲ ሆኜ ጆንስ ሆፕኪንስ ዩኒቨርሲቲ ሰራሁኝ። ሄልት ፖሊሲ አስተምር ነበረ። በብዛት የሰራሁት ሄልት ኬር ኳሊቲ ኢምፕሩቭመንት ላይ ነው። እንዴት አድርገን ህክምና ፍጥነት እንዴት እንደምናስተካክል በዛ ላይ ነው ሪሰርች ማደርገው። አሁን ሪሰንትሊ የራሴን ስራ ጀምሬያለሁ እና ፊዚሻን ሆኜ እየሰራለሁ። ኦኬዥናሊ ግን ብዙ ስራ አሁን ማማከር ነው።
አመሰግናለሁ አሉላ። ተላላፊ በሽታዎች ነው ያጠናሁት እና በሱ ስራ በማስተማርም በሽተኛ በመከታተልም በአመራርም እዚህ ዩኒቨርሲቲ ኦፍ ዊስካንሲን ማዲሰን ውስጥ በተላላፊ በሽታዎች ምርመራና ቁጥጥር ላይ ነው የምሰራው። ከዛ በተጨማሪ የኢንተርናሽናል ጉዞ ክፍል አለን፣ የሱ ዳይሬክተር ነኝ። እንዲሁም የግሎባል ሄልዝ በአለም ላይ የሚገኙ ህመማት ላይ ያተኮረ ዲፓርትመንታችን ውስጥ ኃላፊ ሆኜ ነው የምሰራው።
ፕሮፌሰር ዳውድ ሰይድ ሲራጅ፣ ዶክተር ሶስና ከበደ፣ እንግዶቼ ሁለታችሁንም ለትውውቁም ለጊዜያችሁም አመሰግናለሁ። ማክሰኞ ምሽት ነው፣ ከስራ ወደ ቤት ተመልሳችሁ ባላችሁበት ከአሜሪካ ድምጽ በስልክ ነው ማነጋግራችሁ። ነገሮች በፍጥነት በመለዋወጥ ላይ ባሉበት በዚህ ሰዓት ለዚህ ቃለ ምልልስ ወደ ቢሮ መኪና ያሽከረከርኩ በመመለስ ላይ ሳለሁ ከዋሽንግተን ዲሲ ምብርት ላይ የሚገኘውን የከተማይቱ ትልቅ የስፖርት ማዕከል፣ ምግብ ቤቶች፣ ሲኒማ ቤት፣ ልዩ ልዩ መዝናኛዎች ከሚገኙበት ለወትሮው ቁጥሩ የበዛ ሕዝብና የጎላ እንቅስቃሴ የሚታይበትን የከተማይቱን ክፍል አቋርጬ ነው ከዚህ የደረስኩት። አልፎ አልፎ ከሚታዩ ተሽከርካሪዎች በቀር ታዲያ አካባቢው ጸጥ ረጭ ብሏል። ቀደም ሲል ያን አካባቢ ለሚያውቅና ለሚያዘወትረው ሰው በሲኒማ ላይ ካልሆነ አይተነው የማናውቅ አይነት ፍጹም እንግዳ የሆነ ስሜት ይፈጥራል። እስኪ እናንተም በያላችሁባቸው ከተሞችና አካባቢዎች ያለውን ሁኔታ በመመልከት እንጀምር። ምን ይመስላል አካባቢያችሁ? ፕሮፌሰር ዳውድ፣ የኮሮና ቫይረስ ወረርሽኝን ለመቆጣጠር ሲባል የተወሰዱ እርምጃዎች ጨምሮ ይንገሩን።
አመሰግናለሁ። አንተ ያልከው በየትኛውም የአሜሪካ ቦታ እየደረሰን ያለው በእውነት በፍጹም እንዳልከው ከሲኒማ ውጪ በእውነት ይሆናል ብለን የማንጠብቀው ነገር ነው እየተካሄደ ያለው። አሁን ወደ አንተ ስመጣ ያገኘሁት ዶክተር በዚች 5 ቀን የወሰድኩት ውሳኔ በህይወቴ ያህል ያን ያህል ወስኜ አላውቅም እያለ ሲነግረኝ ነበረ። ዩኒቨርሲቲያችን አሁን ትምህርት ዘጋ ዛሬ። የህክምና ትምህርት ቤታችን አይነት ንክኪ እንዳይኖራቸው፣ ተማሪዎች በሽተኛ እንዳይነኩ ከለከለ ከዛሬ ጀምሮ። ሰኞ የሳምባ ህመም ያላቸውን ብለን ነበር የወሰነው። ያው በዚህ ከቀጠለ ለሁለት ሳምንት ብሎ ነው የተወሰነው። ግን ከዚህ ከቀጠለ ትምህርት እንዴት ይሄዳል የሚለውን ነገር መገመት መቻል አለብህ። ከ1500 በላይ በየአገሩ ተሰራጭቶ የነበረ ተማሪ ነበር እንደዚህ ዩኒቨርሲቲ በሙሉ ተጠርተው ተመልሰዋል ወደ የቦታቸው። ከዓለም ጠቅላላ እንደምታየው ነው ሆቴሎች እየተዘጉ ነው፣ ትላልቅ ካምፓኒዎች ነው እየተዘጉ ነው። ከ15 ሰው በላይ የሚጠይቅ ማንኛውም ስብሰባ፣ የትምህርትም ኮንፈረንስ በሙሉ ተዘግቷል። በሽተኞቻችንን በቴሌፎን ማየት ጀምረናል። ዛሬ 10 በሽተኞች ነበሩ። 2 ብቻ ነው በአይን ያየሁት፣ ምክንያት በጣም አስፈላጊ ስለነበረ። የቀሩትን በቴሌፎን ነው ያደረግነው። በፍጹም ገምተውም አታውቅ ነው። ይህንን ለምንድን ነው የምናገር ያለሁት መሰለኝ፣ የኢትዮጵያ ሕዝብም እንዲሰማው ያስፈልጋል። መሙ ሳይሰራጭ እንዲወሰዱ ብለን ቅዳሜና እሁድ ላይ አንዳንድ እርምጃዎች በጣም ብዙ ስንነጋገርባቸው የነበሩ እንደዚህ ካልተደረገ እዚህ ነው የሚደረሰው፣ እንደዛም ተደርጎ ካልተደረሰ ነው እና አሁን አሜሪካ ምንድነው እየተባለ ያለው 10 ቀን ዘግይተን ነው ይሄን እየሰራ ነው እያልን ያለ ነው። ፈረንሳይ በእርግጠኝነት ይነግሩሃል 10 ቀን ዘግይተናል ይሉሃል። ጣሊያኖች በእርግጠኝነት ይነግሩሃል 10-15 ቀን ዘግይተናል ይሉሃል። ምክንያቱም እነሱ አሁን ከቁጥጥራቸው ወጥቶ የበሽተኛው ብዛት በየቀን እንዴት እየጨመረ እንደሆነ እያየሁ ነው። እና ሁልጊዜ እንደሚባለው ነው ወረርሽኝ እንደዚህ አይነት ፓንደሚክ ሲመጣ ሁልጊዜ ትክክለኛ የምትሆነው በጣም ያበዛኸው ሲመስልህ ብቻ ነው። ምክንያቱ ይቀድምሃል። 2 የነበረው 4 ከዛ 20-50 ሺ እያለ ስለሆነ የሚሄደው ለዚህ ነው የምንሯሯጥ ያለ ነው።
በቀናት እድሜ ውስጥ የቱን ያህል እንደተለዋወጠ እንዲያውም 10 ቀናት ዘግይተናል መባሉን ገልጠዋል። በእርግጥም አሳሳቢነቱ የናረ ይመስላል። እንደ ኢትዮጵያ ባለ የመጀመሪያዎቹ ህሙማን በታዩበት ቦታ ሊደረጉ ስለሚገቡ በተለያየ ደረጃ ያያያቸዋቸውን ስትነጋገሩባቸው የነበሩትን ተከታታይ ያለው ኋላ ላይ በታይ ጥያቄዎች እንመለከታለን። ዶክተር ሶስና እርሶ ያሉበት ቦልቲሞር አንዱ ትልቁ የዩናይትድ ስቴትስ የህክምና ተቋም ጃንስ ሆፕኪንስ ያለበት ከተማ ነው ያሉት። ምን ይመስላል አካባቢው የሚሰሩበትም ሆነ በዙሪያው ያለው ሁኔታ?
አሁን እኔ ያለሁት ላጭር ጊዜ ሜን ውስጥ ነው። ወደ ላይ ወደ ሰሜን ነው። ከሜሪላንድ አርብ መለሳለሁ። ላጭር ስራ መጥቼ ነው። ግን እዚህም ያለው ሁኔታ ከባልቲሞር ብዙ የተለየ አይመስለኝም። ልክ ዶክተር ዳውድ እንዳሉት እኔም ዛሬ 12 በሽተኞች 4 በሽተኞች ብቻ ነው በፊት ለፊት ያየሁት። በስልክ ነው የተነጋገር ነው ስለ ችግራቸው እና መንገዱ ሁሉ ጸጥ ብሏል። ብዙ ሰው አይመጣም፣ ብዙ ሰው ይፈራል መውጣት እና ብዙም የተለየ አይደለም። ልክ ዶክተር ዳውድ እንዳሉት በእንግሊዝኛ ሶሻል ዲስታንሲንግ የሚባለው ነገር በትልቁ እየተሰራበት ነው ያለው።
መልካም። ዶክተር ዳውድ ከጥቂት ሳምንታት በፊት ወደ ኢትዮጵያ ከመጓዞ በፊት ከተመለሱም በኋላ አናግሬዎታለሁ። ባለፉት ጥቂት ቀናት ውስጥ ይፋ የተደረጉትን ለኮሮና ቫይረስ የተጋለጡትን የመጀመሪያዎቹን ጥቂት ሀዞች እንመልከት እንጂ ቁጥሩም በፍጥነት ሊጨምር ይችላል ተብሎ ይታመናልና አሁን ያለውን ሁኔታስ እንዴት ነው የምትገመግሙት? ፕሮፌሰር ዳውድ ቀደም ብለው የፈረንሳይን የጣሊያንንና የዩናይትድ ስቴትስን ስርጭቱን አስመልክቶ የሚታዩ ሰሞንኛ ሁኔታዎች ካነሱባቸው ጭብጦችም ጋር ያዛምዱልን።
አመሰግናለሁ። እንዳልከው ኢትዮጵያ በቅርቡ ነው በአጋጣሚ ሄጄ ደርሼ የተመለስኩት። እንደ እድል ሆኖም ከጤና ጥበቃ ሚኒስትር ጋር ተገናኝቼ ስለነበር ከዛ ጊዜ ጀምሮ በአማካሪነት እየሰራሁኝ ነው ያለሁት። በየቀኑ የሚወስዷቸውን ከባድና በጣም አስቸጋሪ ውሳኔዎች በሀገራችን ሁኔታ ማለት ነው እከታተላለሁ እሰማለሁኝም። እና ምንድነው አንድ ከመጀመሪያው ማስቀመጥ ያለብን ባይዘው ብዙ ጊዜ ካንተ ጋር ስንነጋገር ደጋግሚ ያነሳውት ነገር ነው። አድማጮች ሊያሰለች ይችላል ግን ማወቅ ያለብን እንደዚህ አይነት ወረርሽኝ ሲነሳ በርግጠኝነት ማወቅ አይቻልም እንዴት እንደሚሄድ። አሜሪካ ሁን እንደዚህ ሆነን ተይዘን ያለነው ጣሊያንም እንደዛ ያለችው ምክንያቱ በጽሁፍ በትምህርት በዛ ስፔሻሊቲ ላለን ሰዎች ብዙ ጊዜ እናወራዋለን እና እንሰማዋለን እና እናነባለን ያለፉትን 50 አመት የሚሆነው 100 አመት የሚሆነው ፓንደሚክስ ስለምናነብ ልናቀውን ይችላልን ግን ለውሳኔ ይከብዳል ምክንያቱ ካሁን በፊት አድርገው ማጣቀው ውሳኔ ስለሆነና ብዙ ጊዜ ጥሩ የሰራ አገር ህመሙን በሚገባ ሁኔታ ስለሚቆጣጠረው ትርፍ የሰራ ነው የሚመስለው። ለምሳሌ ቀላል ምልክት ሆንግ ኮንግ እና ሲንጋፖርን እንውሰድ። የኢንተርናሽናል ትራቭል ሶሳይቲ የሚባል አለ እዛ ሰራለሁኝ እኔ እና ሁለት ዶክተሮች ለአንድ ሰዓት የፈጀ ውይይት ነበረን። መሪ ዶክተሮች ናቸው አንዱ ከሆንግ ኮንግ አንዱ ከሲንጋፖር። ሲንጋፖር እና ሆንግ ኮንግ ቻይና አፍንጫ ላይ ነው ያሉት። በእንቅስቃሴ ካየሁ ከዩሮፕ ከሚንቀሳቀሰው ሰው የበዛ እንቀሳቀስባቸዋል። አሁን ግን 150 እና 200 የሚሆን ሰው ነው የታመመባቸው። ለምንድነው በጣም ከሚፈልገው በላይ ነው የተባለ የሚገመት ስራ ስለሰሩ ነው መጀመሪያ ሆነ አለማስገባት ህመም ምልክት ያሳየውን ቶሎ ብሎ መመርመር ከተመረመረ በኋላ በሽተኛ ሆኖ ከተገኘ የተገናኘው ሰዎች መፈለግ ይሄ ነው ትልቁ። አንድ የታመመ ሰው ካገኘ ቢያንስ 30 እስከ 50 ሰው ተነካክቷል ባይዘታይ ዳግኖስ ይደረግ። 10 ሰው ካገኘ የታመመ 500 ሰው ልታፈላልግ ነው ማለት ነው። በእኛ ሀገር እንዴት እንደምንሆን መገመት ትችላለህ ግን አቨሬጅ አሁን የናሱን ዳታ ስትነግረን ነው የሲንጋፖር ሀኪም ከ30 እስከ 50 ሰው ነው አንዱ። ከዛ በኋላ ደግሞ ቶሎ ብለህ ምርመራውን አድርገህ ካላገኘህ እነዚህ ሰዎች ደግሞ የራሳቸው ቅርንጫፍ ጀምረዋል ሌላ ወደ 20 እና 15 ሰው ሊያጋልጡብህ ነው ገና ሳትይዛቸው ማለት ነው። ስለሆነ ይሄንን ለመግታት ሶስት መሰረታዊ ነገሮች መደረግ ስላለባቸው ነው በጣም በዚህ በማስ ሚዲያም ስታየን የነበረው። እነዚህ መሰረታዊ ነገሮች ምንድናቸው? መጀመሪያ የተጠረጠረው ምርመራው መደረግ አለበት በትክክል በጣም በብዛት ማድረግ አለበት። አሁን ያ አቅም ስለሌለንኛ እዚህ ላይ ደከም ብለናል። ከኛ አቅም በላይ ስለሆነ ነው ምርመራው መሳሪያው ከባድ ነው የምትፈልገውን ያህል ማግኘት አትችልም በአሁን ሰዓት በአለም ደረጃ። ሁለተኛው ማድረግ ያለበት ምንድነው? ከተመረመረ በኋላ ያለውን ግንኙነቶች በሙሉ አጣርተህ እነዚህ ሰዎች ቶሎ ብለህ ለይተህ ምልክት ካላሳዩ መከታተል መቻል አለብህ 14 ቀኑን ኢንኩቤሽን ፔሪየድ ያለው ለመያዝ ማለት ነው እነዚህን። ሶስተኛው ምንድነው? በተቻለ መጠን ሁሉም ሰው ዲስታንስ ኖሮት የእጅ ንጽህና በጣም አድሄር እንዲያደርግ ማድረግ ነው ያለበት። አሁንኛ በኢትዮጵያ ደረጃ ስታዩ ከነዚህ ውስጥ ፊዚብል የሆኑት ሁለቱ ናቸው። ሰዎች በተለይ ቻለ መጠን እንዳይገናኙ መግታት መቻል ለምሳሌ እንደ ስፖርት ነገሮች እንደ ስብሰባዎች እንደ የቤተክርስቲያንና የመስጊድ አክሰሳሪዎች እንደ መቀነስ ያሉትን ነገሮች ትምህርት ቤት መዝጋት የሚመስሉትን ከባድ የሚመስሉት ሪሌቲቭሊ ካሌላው ስታወዳድሮ የቀለሉት ናቸው። ምክንያቱም በጣም ብዙ ሰው መርመረን ያወቀን ስላልሆነ አሁን ብዙ ሰው ያመለጠን ነው ብለን መገመት አለብን። እንደዛ ካልን በጣም በተቻለ መጠን በሁለቱ ደረጃዎች ላይ መቀጠን ስላለብን ነው። እና ከነዚህ አገሮች ምን ማረው ይሄ ነው። አሁን ሆንግ ኮንግ እና ሲንጋፖር ጣሊያን እና ፈረንሳይ አሜሪካን ዲሲዮኑ ባዩ ኖሮ የነሱ ፖለቲካ መሪዎች አብዝታችሁት ነው ያ ሁሉ ገንዘብ ያወጣ ነው ይሏቸው ነበር በርግጠኝነት መናገር ይችላል። አሁን ግን አይሏቸውም እንደዛ አይተውታል። ከቻይና ጋር ከነሱ ያነሰ እንቅስቃሴ ያላቸው አገሮች እንዴት ንቅንቅ ላይ እንደሆኑ ያዩት ነው። እና ይሄ ነው ትልቁ ነገር። ኢትዮጵያም አሁን ገና መስኮቱ አልተዘጋም ማለት ይችላል። 6 ሰው ነው ያገኘነው። 6ቱም ቢሆኑም ራሱ እያንዳንዳቸው በትክክል ከውጭ ጋር የተገናኘ ኢንፌክሽን እንደሆነ ነው የምናውቀው እስካሁን ድረስ የኢትዮጵያውያኖቹ። ኢትዮጵያ ውስጥ ሆኖ ምንም ግንኙነት ሳይኖረው ከየት እንደመጣ ያልታወቀ ኢንፌክሽን መምጣት ሲጀምር ነው መደንገጥ የምትጀምረው ሁለተኛው ደረጃ ላይ የምትደርሰው ማለት ነው።
ከውጭ ሀገር ሰው ጋር ንክኪ ሳይኖረው ከሀገር ውስጥ ካሉ ሰዎች የተላለፈ መሆኑን የሚያሳይ ከሆነ ሁለተኛው ደረጃ ደርሷል ይያሉን ነው።
አዎ ኮሚኒቲ ትራንስሚሽን እንለዋለን። እሱ ነው በቃ የመጀመሪያው ፓንደሚኩ ስር ሰዷል ብለህ በቃ ከዚህ አሁን ከተነጋገርናቸውና ጠቅላይ ሚኒስትሩ በቀደም ካስተዋወቋቸው በጣም ወሳኝ የሆኑ በላይ መሄድ የሚያስፈልግህ ያኔ ነው ሁለተኛው ደረጃ ሲታለፍ ነው ደግሞ።
መልካም ዝርዝር አስፍረዋል ዶክተር ዳውድ። በህክምና ተቋማት ሐኪሞች ራሳቸው ሳይቀር ሊያደርጉ የሚገባውም ሊደረግላቸው የሚገባውን ጭምር ትወያያላችሁ። ወደ ዶክተር ሶስና ሄድና መለሳለሁ ወደ እርሶ። ዶክተር ሶስና እርሶም በዛ ቀደም ብዬ በጠቀስኩት የሐሳብ መለዋወጫ መድረካችሁ ቀደም ብዬ በጠቀስኩት አዲስ ስታንዳርድ በተሰኘ እንግሊዘኛ ጋዜጣ ላይ የሚጻፉት ግርድፍ ትርጉም ነው መወስደው ከትላንት ከዛሬና ከነጋችን እንማር የሚል ሊደረጉ ስለሚገቡ ጉዳዮች ያነሳሉ። በቅርብ አመታት ውስጥ በወረርሽኝ ደረጃ የደረሱትና አፍሪካን ግን አድቀው የሄዱትን ኢቦላን በዋቢነት ይጠቅሳሉ። እስኪ ዛሬ ያለውን ቀደም ብሎ ዶክተር ዳውድ ከተቀሳቀሰው የሚለጥቅ ሐሳብ እንመልከት። ዛሬ ባለው ሁኔታ የመጀመሪያ ነው በሚባለው በዚህ ደረጃ ሊደረጉ ይገባል ያሏቸውን በጽሑፉ ያሰፈሯቸውን ለጊዜው ቁጠባ በቀጥታ ደርሶ ላምጣ። ዋና ዋና የሚሏቸውን ጭብጦች ያሳዩን እስኪ።
እሺ፣ አመሰግናለሁ። ዶክተር ዳውድ እንዳሉት የሶሻል ዲስታንስ አይሶሌሽን ወይም ደግሞ ሰዎችን አራርቆ ማስቀመጥ ወይም ደግሞ መከታተል አስፈላጊ ነገሮች ናቸው። ግን የፐብሊክ ሄልዝ ኮፊያን ካደረኩኝ ከዛም በፊት የሚቀድሙ ነገሮች አሉ ብያምናለሁ። ያነው ትልቁ ነገር ይሄ ሪስክ ኮሚኒኬሽን የሚባለው ነገር ነው። እንግዲህ በአማርኛ ቀጥታ ለመተርጎም ለተረዳኝ ትችል ይሆናል። ትልቁ የፐብሊክ ሄልዝ ስራ አንደኛው ይሄ ሪስክ ኮሚኒኬሽን የሚባለው
የመጋለጥ እድል ያለባቸውን ሁኔታዎች ለይቶ እንዲታወቁ ማድረግ።
አዎ፣ በጣም ጥሩ፣ አመሰግናለሁ። እና እነዚህ የመጋለጥ እድል ያለባቸው ነገሮች እንዲታወቁ የማድረግ ስራው በጣም በጣም ትልቁና አስፈላጊው የመጀመሪያው ስራ ነው በኤፒደሚክ ውስጥ። ያ ደግሞ ብዙ አይነት መንገዶች መጠቀም አለብን። እንደጻፍኩት አሁን ባለንበት ዘመን ሶሻል ሚዲያ፣ ስልክ ላይ ወይም ቴሌቪዥን፣ ሬዲዮ ላይ፣ ትዊተር፣ ኢሜል በተለያየ መንገድ ሰዎችን የተለያየ አይነት ነገር ሊያገኙ ስለሚችሉ እሱን መጠቀም፣ ከዛም በላይ ደግሞ ቢልቦርዶችን፣ ደግሞ ፓምፍሌቶችን፣ ፍላየሮችን ማስቀመጥ በጣም አስፈላጊ ነው። አሁን ትልቁ ስራ አንደኛውና የመጀመሪያው እሱ ነው። ምክንያቱም በብዛት ብዙ ህዝብ ሊሰማውና ሊረዳው የሚገባ ብዙ ነገር አለ። ከትልቁ ከሳይንቲፊክ እውቀት በላይ ደግሞ በውሸት ወይም ደግሞ ትክክል ባልሆነ ነገር ሰው ሊደናበር ስለሚችል ትልቁ ስራ እሱ ነው። ሌላው የሂውማን ሪሶርስስ ፎር ሄልዝ ዲቨሎፕመንት የሚባለው ነገር ነው። በፐብሊክ ሄልዝ ኤመርጀንሲ ላይ በተለይ ኢትዮጵያ ውስጥ አንድ ፊዚሽን ነው ለ30,000 የሚሆን ሰው ያለው። እና እንደዚህ አይነት ስራ በሐኪሞች የሚሰራ ስራ አይደለም። የህዝባችን ቁጥር በጣም ብዙ ነው፣ ከ102 ሚሊዮን በላይ ነው። በጣም ብዙ ህዝብ በአነስተኛ ከተማ ውስጥ ነው የሚኖረው። እና እንደዚህ አይነት ሁኔታ ባለበት እንደዚህ አይነት ችግር በሚመጣበት ጊዜ ዶክተር ያልሆነ ሰው ችግሩን ለማስወገድ እርዳታ ሊያደርግላቸው እንኳን ቢፈልግ ተቀባይነት ማይሰጡት አንዳንድ ሰዎች ሊኖሩ ስለሚችሉ ትልቁ ስራ የሚመስለኝ ህዝቡ እንዲረዳ ማድረግ። እነዚህ ቀለል ያሉ ነገሮች ፐብሊክ ሄልዝ ስራው ከባድ ነው፣ ግን ኮምፕሊኬትድ አይደለም። ያ ደግሞ በጣም የሚያስፈልግ ዲስቲንክሽን ነው። እና ይሄን በዚህ አሁን የሰው ኃይል እጥረት ባለበት ሀገር ውስጥ እንዴት አድርጎ ነው በቂ ሰዎች ማሰማራት የሚቻለው? በዛ ምክንያት ያንን ማሰብ የሚገባው አሁን ትልቁ ስራ መሰራት ያለበት ከማስ ሚዲያ ኢንፎርሜሽን እንዴት አድርገን ነው ሰዎች የምናሰለጥነው? 2 አመት 1 አመት የለንም፣ 2 ወርም የለንም። በቀናቶች ውስጥ ግዴታ የጤና ባለሙያ መሆን የለባቸውም። በጣም አጭር ሆነ ስለዚህ ነገር ብቻ በቂ የሚሆን ስልጠና ተሰጥቶ እነዚህ ሰዎች በየቦታው ይሄዱ ማስተማርና ስለ ኮቪድ-19 የሚያስፈልገውን ኢንፎርሜሽን ማስተማራት መቻል አለባቸው። አሁን ካልተደረገ ነገሩ ከሰፋ በኋላ it will be too late
ይዘገያል።
ሌላው ትልቁ ሶስተኛው ነገር የሚመስለኝ ይሄ ኮማንድ ፖስት የሚባል ለአማርኛ አንድ የማከል የሆነ ነገር ያስፈልጋል።
ስራዎችን የሚያስተባብር አካሄዱን አቅጣጫውን የሚያሳይ ሁሉንም በትክክል ማደራጀት የሚችል በብሔራዊ ደረጃ ማከል መኖር አለበት ይላሉ ነው።
አዎ፣ በጣም እና ከዛ ቦታ ውስጥ የሚወጣ ስታንዳርዳይዝድ የሆነ ወይም ደግሞ አንድ ቃል አንድ ወጥ የሆነ ያስፈልጋል ለህዝቡ የሚሰጥ። ግን ሰው የሚቀበለውን ኢንፎርሜሽን ግማሹ ከዚህ ከዛ የሚያገኝ ከሆነ ብዙ አይነት መደናገር ሊኖር ስለሚችል አንድ መሐከለኛ ቦታ ያስፈልጋል። የተወሰኑ ሰዎች ለዛ ቦታ የተቀመጡ መሆናቸውና ህዝቡ ማን የት ቦታ ሄዶ የሚያስፈልገውን ነገር ማግኘት እንደሚችል ማወቅ መቻል አለበት።
አንድ የማይታለፍ ጉዳይ እናንሳ። በሽታ አምጪ ረቂቅ ተዋስ ቫይረስ ያመጣው ሳይሆን ሰዎች በተለያየ ሐሳብ አንዱ ሌላው ላይ ያደርሷቸው የነበሩ አንዱ ሌላውን የሚመለከቱበት የተከፋፈለ ሐሳብ እንዲህ ያለ ከባድ ፈተና በመጣበት ጊዜ አደጋ ነውና ምናልባትም ከዛ ግምትና ሐሳብ ውጪ ሆኖ ሰዎች የተቀራረበ ሁኔታም እንዲፈጡ ሊረዳ ይችል ይሆናል። በአንጻሩ ነገር ግን የቅርብ ጊዜ ሁኔታዎች የእምነት ቤቶች የተቃጠሉበት፣ ሰዎች በከንቱ የተገደሉበት፣ እገሌ ያደረገ እገሌ ላይ ተፈጸመ የሚለውን ተተን ተመለከትን ባለም ላይ የመጣ ፈተና ወደ ኢትዮጵያ ገብቶም ቁጥሮች ታይተዋልና ያ እውነታ ባለበት ሰዎች ምን አይነት ለህይወት ወሳኝ የሆኑ ነገሮች ላይ ትኩረት ማድረግ አለባቸው? የዩናይትድ ስቴትስ ከተሞች፣ ትምህርት ቤቶች፣ የንግድ ድርጅቶች፣ ኩባንያዎች፣ የፌዴራልና የግዛት አስተዳደር መንግስታት መስሪያ ቤቶችና ሌሎች በርካታ ተቋማት ልዩ ልዩ እርምጃዎችን ወስደዋል። እነኚህን እርምጃዎች የመወሰጃው ጊዜ ሳይልፍ ሳይረፍዳል ቀረም የሚሉ ብዙዎች ናቸው። አድማጮች ከሁለቱ ባለሙያዎች ጋር የጀመርነው ውይይት አላለቀም። በመጨረሻው ያነሳነውን ጥያቄ ጨምሮ በነገው ምሽት እንመለሳለን። ለአሁኑ ግን እንግዶችን ዶክተር ዳውድ ሳይድ ሲራጅንና ዶክተር ሶስና ከበደን አመሰግናለሁ። እግዚአብሔር ይስጥልኝ።